ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ሁለተኛውን ክፍል መደበኛ ፕሮግራማችንን አሁን እንጀምራለን። በአቤ ጉበኛ የተደረሰውን ታሪካዊ ልቦለድ አንድ ለናቱ የመጨረሻውን ክፍል እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ለናት ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያ ነጻነትና ጠቅላላ ደህንነት ለመጠበቅ ህይወታቸውን ለሰው ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ህይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ። ክፍል 27
የመጨረሻው ክፍል
አጠቅብሎ ፈረስ ካሳ ብሎ ስም ማርባር ቢሸበራል ኢየሩሳሌም እኔ ማዩ ቱርክ ባይ የምሸሽ ነው ፈረሱ አባት አጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔ ማዩ ቱርክ ባይ የምሸሽ ነው
ምዕራፍ 53 የመጨረሻው ዘመቻ አጼ ቴዎድሮስ በጋፋት የተጀመረው የመድፍ ሥራ በየጊዜው እንዲሻሻል ሲያስደርጉ እንደ ሴቫስቶፖል ያለው 700 ኩንታል የሚመዝን ሌሎችም ተመልካቾችን ቀርቶ በእጃቸው የሰሯቸውን ጥቂት ፈረንጆችና ከአንድ ሺህ በላይ የሆኑ ኢትዮጵያውያንን ያስደነቁና እጅግ ታላላቅ የሆኑ መድፎች ተሰሩ። ከዚያም የሚጎተቱባቸው እጅግ ታላላቅ የሆኑ ባለ አራት መንኮራኩር የብረትና የነሐስ ሰረገሎች ይሰሩ ጀመር። እዚህም በቀር እነዚህ እጅግ ከባዶች የሆኑ መድፎችና ሰረገላዎች የሚያልፉበት መንገድ ስለሚያስፈልግ ታላቁ ንጉሠ ነገሥት በየቦታው እያስጀመሩ ብዙ ለመግፋት ሳይችሉ ሽፍታ ማሳደድ ሲሄዱ እየተቋረጠባቸው የቆየውን የመንገድ ሥራ ከደብረ ታቦር እስከ መቅደላ ባለው ክፍለ አገር ላይ ጀመሩ። ሽፍታ ባላስቸገራቸው ጊዜ ቀኑን ሙሉ ከሰራተኞችና ከወታደሮቻቸው ጋር ሆነው ድንጋዩን በፈንጂ ባሩድ እያስበታተኑ ራሳቸው ድጅኖ ወይም መዶሻ ይዘው እየፈለጡ አንካሴ ዶማ ይዘው በመቆፈር ጉብታውን እያፈለሱ ጉድጓዳውን እየሞሉ ሲሰሩና ሲያሰሩ ይውሉ ነበር። በዚያ ወጣና ገባ ቦታ ሰፊና ምቹ የሆነ መንገድ ሲሰሩ ያንዱ ቀን መንገድ ወር ከሳምንት ግድም ይፈጅባቸው ነበር። በዚህ ስራ ላይ እንዳሉ በየቀኑ የሚደርሳቸው ወሬ ዙሪያቸውን የከበቧቸው ጣራቶች መበርታትና የግዛታቸው እየጠበበ መሄድ ነበር። በዚህ ጊዜ ሸዋ ለራሱ ነጻ ከሆነና የላኳቸውን ወታደሮች ወቅቶ ከመለሰ የሳቸው ግዛት መሆኑ ጭራሽ ተረስቶ ያቶ በዛብህና የልጅ ምኒልክ የትግል ሜዳ ከሆነ ቆይቷል። ጎጃምን በሰፈራቸው በተነሳው አስፈሪ የሆነ ተላላፊ መሽታ ምክንያት ተተውት ከተመለሱ በዚያ ያሉትም ሽፍቶች ይበልጥ ከደረጁ ቆይቷል። እነ ላስታ፣ እነ ወሎ፣ እነ ትግሬ ጠላት በሆኑ ሽፍቶች ተይዘዋል። ሌላው ሁሉ ቀርቶ ተወልደው ያደጉበትና የጣና አካባቢ ግዛት በሙሉ በከዳተኞች ሽፍቶች እጅ ወድቆ ነበር። ውድቀታቸው እንዳነሳሳቸው እየተፋጠነ የመጣባቸው ንጉሠ ነገሥት በዚህ ጊዜ ቴዎድሮስ ንጉሠ ነገሥት ዘኢትዮጵያ የሚባሉት በስም ብቻ ነበር እንጂ ግዛታቸውስ አንድ ጠቅላይ ግዛትም አይሞላም ነበር። የቀሯቸው የአገር ክፍሎች መሃል በጌ ምድር ዋላና ደላንታ ብቻ ነበሩ። ለዚሁም ከያለበት የሚነሳሳው ሽፍታ ከያቅጣጫው እየመጣ ወታደሮቻቸውን ያስቸግርባቸው ነበር። መንገድ በሚያሰሩበት ጊዜ እንኳን ያቅጣጫው የሚተኮስ ጥይት ሲያፋጭባቸው ይውል ነበር። ሁሉን ነገር እርግፍ አርገው ጥለው ከእንግሊዞች ጋር የሚያደርጉትን ጦርነት በሚያሰላስሉበት በዚያ ጊዜ ህዝባቸው እንዲህ ሲያስቸግራቸው እጅግ በተቃጠለ ቁጣ ፊታቸውን የመለሱበት ቦታ ሁሉ የጥፋቱ ጊዜ የደረሰበት የዋይታ ምድር ነበር። ወታደሩ በቀረላቸው ጠባብ ግዛት ላይ የሚበቃ ምግብ ሊያገኝ ስላልቻለ ወደ ሸፈተው ክፍል ሁሉ እግሩ እስከቻለለት እየዘመተ እየዘረፈ እንዲበላ ተፈቀደለት። አጼ ቴዎድሮስ ሽፍታ ይባሉ ከነበረበት ጀምሮ ያን ሁሉ መስፍን ተራ በተራ በደመሰሱበት ጊዜ ያልተለዩአቸውን ታማኝ ጀግኖች ያበረከቱላቸውን ደምቢያን፣ አለፋንና ጣቁሳን፣ አቸፈር ወንድየን ሳይቀር ወታደራቸው አጠፋቸው። የራሱ ጣላት የሆነ ህዝባቸው የጠላቸው ንጉሠ ነገሥት በዚህ ችግር ላይ ሆነው ያ ሁሉ ጥረታቸው ለርሱ እንዳልነበረ ሁሉ በጠላትነት እየተዋጉ ከደብረ ታቦር መቅደላ ድረስ የሚወስደውን ሰፊ አውራ ጎዳና በታላቅ ትዕግስትና ድካም ሰርተው ከጨረሱ በኋላ ዋና ከተማቸው ሆኖ የቆየውን ደብረ ታቦርን አቃጥለው እነ ሴባስቶፖልን እያስቆጠቱ ከ60 ሺህ 10 ሺህ አይሆንም ተብሎ ወደሚገመት ቁጥር የወረደውን ከክዳት የተረፈ ሰራዊት ይዘው የመጨረሻ ግዛታቸው ወደ ሆነው ወደ መቅደላ ምሽግ መጓዝ ጀመሩ። ታላቁ ንጉሰ ነገስት ምንም እንኳን ከጥቂት አመታት ወዲህ ጀምረው ሲሰሯቸው የሚታዩ ስራዎች ሁሉ ተስፋ ከመቁረጥ የመነጩ ይሆኑ ቢታዩ በጋፋት የነበረውን ድርጅት ባፈረሱበትና ደብረ ታቦርን አቃጥለው ጉዞ በጀመሩባቸው ቃኖች ያዩአቸው ሰዎች ሁሉ የማይበገሩት ንጉሰ ነገስት ሰው መሆን አይቀርምና የፈተና ብዛት መንፈሳቸውን ሳይሰብርባቸው እንዳልቀረ ተረድተውት ነበር። በመንገድ ላይ ሲከዳ የሚያገኙትን ወታደርም በጭካኔ ይቀጡት ነበር። ማንኛውም ነገር ሲጠፋባቸው የራሳቸው የሆነውን ያካልና የመንፈስ ኃይል ያላጡት ንጉሰ ነገስት በዚህ ሁኔታ ወደ መቅደላ ሲጓዙ ንጉሰ ነገስታዊ ግርማቸው አልተለያቸውም ነበር። ማንኛውም ኢትዮጵያዊ ንጉሰ ነገስት ከሳቸው ቀድሞ አሰርቶት በማያቀው ጎዳና በማንም ጊዜ ተሰርቶ የማይታወቀውን በኢትዮጵያ ውስጥ ያሰሩትን ታላላቅ መድፍ በመንኮራኩር እያሳቡ የተለመደው ንቃትና ድፍረት ሳይለያቸው ሲጓዙ ማየት ለጊዜው ሊኮራበት የፈለገ ኢትዮጵያዊ ባይኖርም ለኢትዮጵያውያን ሁሉ ዘላለማዊ ኩራትን የሚሰጥ ነበር። እንደዚህ ተጉዘው መቅደላ አፋፍ ላይ ሲደርሱ በዚያ የሚገኙት የዘውድ ምክር ቤታቸው አባሎች የሆኑ 11 ቢትወደዶች ሌሎች ብዙ መኳንንት ወታደሩና በዚያ የሚገኙ ቤተክርስቲያኖች ካህናት በታላቅ ስነ ስርዓት ተሰልፈው ተቀበሏቸው። እንዲሁም ምንም እንኳን አላቀዱት አላማ ሲሉ በስራት ቢያቆዩት እንደ ከፍተኛ ወዳጃቸው አድርገው ይዘውት የቆዩት ሆርሙዝድ ራሳም ከተከታዮቹ ጋር አስፈትተው በዚያው እንዲገኝ አድርገውት ነበር። ራሳም ቀርቦ እጅ ከነሳ በኋላ ይበልጥ ቀረብ አርገው እጁን ያዙና ለጤናህስ እንደምን አለ አሉት። በጣም ደህና ነኝ ጃንሆይ አለ ራሳም። ይኸውልህ ታንተ ተተለየው ወዲህ እነዚህን መድፎች አሰራው። ተተለያየን ደስታ ያገኘሁባቸው ሰዓቶች ቢኖሩ አንዱ አሁን አንተን በደህንነት ሳይህ፣ ሁለተኛው ይሄ ታላቅ መድፍ ተሰርቶ ያየሁበት ጊዜ ብቻ ነው አሉ አጼ ቴዎድሮስ ወደ ሴባስቶፖል እያመለከቱ። ሆርሙዝ ራሳም ሴባስቶፖል ሲጎተት በብዙ መቶ የሚቆጠሩ ሰዎች ከመንኮራኩሩ ሰንሰለት ላይ የታሰሩ ብዙ መጫኛዎችን ሲጎትቱ በየደቂቃው ጠፍሩ ሲቦዳደስ ያ እጅግ የሚያስፈራ መድፍ ከነመንኮራኩሩ ከአቀበቱ ወደ ቁልቁለቱ ያገኘውን ሰውና እንጨት ሁሉ እየጣሰ ዘቅዝቆ ለመጋበለር የፈለገ በሚመስል ሁኔታ ወደ ኋላው ሸከክ ሸከክ ማለት ሲጀምር መኳንንቱና ንጉሰ ነገስቱ ራሳቸው ጭምር በእጃቸው ይዘውት የቆዩትን ታላላቅ ድንጋይ በመንኮራኩሩ ስር እየሸጎቱ ወደ መጣበት ቁልቁለት ከመጋለብ ያግዱት ነበር። ሆርሙዝድ ራሳም ይህን ባየ ጊዜ ቴዎድሮስ ክፉም ይሁን ደግ ታላቅ ሥራ ለመስራት ታላቅ ችሎታ ያላቸው ናቸው ሲል ሟቹ ቆንስል ክላውደን የጻፈው ትዝ አለው። ሀገራቸው በሙሉ ተበጥብጦባቸው በአውሮፓውያን ላይ ሁሉ ተስፋ ቆርጠው በሚገኙበት በአሁኑ ጊዜ እንዲህ እንዲህ ያለ ነገር የሞከሩ ሰው ኢትዮጵያውያን ቢተባበሩላቸውና ዓላማቸውን ቢከተሉላቸው ኑሮ እኛ ኢትዮጵያውያን እውሮች ነን፣ እግዚአብሔር በሰማይ ቤት ብርሃን እንዲሰጣቸው ብርሃን አሳዩን ሲሉ ለንግሥት ቪክቶሪያ እንደጻፉት አውሮፓውያን ቀደም ሲሉ ያዩትን ብርሃን ቢያሳያቸው ኑሮ ምን ያህል ታላቅ ነገር ሊሰሩ ይችሉ ኖሯል ብሎ አሰበ። አጼ ቴዎድሮስ ታላላቆቹን መድፎች ሁሉ ተራ በተራ እያስጎተቱ በተራራው አናት ወዳለው ከተማ ካወጡ በኋላ የሚስተር ራሳምን እጅ ይዘው ሲያነጋግሩት፣ አቶ ራሳም ሰዎቻችሁ ወደ አገሬ ምድር መግባታቸውን ሰማው። በምናደርገው ጦርነትም ምናልባት ያቸንፉኝ ይሆናል። ግን የኢትዮጵያ ንጉሠ ነገሥት ቴዎድሮስን አቸነፍ ሊሉ ይሆን ወይስ የራሱ ሕዝብ ከርቶት ያንድ ተራራ ገዥ የሆነውን ካሳን? እንደ መጀመሪያው የኢትዮጵያ ንጉሠ ነገሥት ባለሁበት ጊዜ ቢመጡ ኖሮ ተመርከባቸው ሲወርዱ ራሴ እጄ ወይም ሰዎቼን ልኬት አገሬ ምን ትፈልጋላችሁ ላቸው ነበር። አሁን ግን የዚህ ደረቅ አለት ብቻ ገዢ ስለሆንኩ እግዚአብሔር የሚያደርገውን ተመጣጣባቅ በቀር ምንም ለማድረግ አልችል አሉ። የመቅደላን ተራራ በእጃቸው እያመለከቱ ሚስተር ራስ አምራሱ ምንም ጥፋት ሳይኖርበት በፈረንጆች ላይ ባደረባቸው ጥላቻና ጥርጣሬ ብቻ ቢያስሩትም ባሳሪና በታሳሪ ታሪክ መካከል ታይቶ በማይታወቅ አክብሮት ይዘውት ቆይተው ስለነበር ይጣላቸው ቢሞክር እንኳ ልቡ እሻለለው ስላለ ስሜቱ ያሰቃየው እግዚአብሔር ያለው ብቻ ነው የሚሆን ጃንሆይ አለ። አጼ ቴዎድሮስ ንግግራቸውን በመቀጠል በደብረታቦርና በመቅደላ መካከል በቀሩልኝ ትንሾች የግዛት ክፍሎች ያለው ህዝብ እንኳ አምጾብኝ ለመሞት የማልፈበት መንገድ ስጡኝ ዳግመኛ ይመለስብናል ብላችሁ እንደሆነ ያይደረግም ህዝብ ብቻ ሳይሆን ወታደሬም አብዛኛው ከፍቶኛል ተውኝ ወደ መቃብሬ ለመጓዝ መንገድ አትንፈጉኝ ብላችሁም ቢያሉኝ እኔም በተናደድኩበት ጊዜ ያገኘኋቸውን ጠላቶቼን ሁሉ በቤት ዘግቼ በሳት ማቃጠል ድረስ ጭካኔ ቀጣኋቸው። በግፍ እንዳልቀጣኋቸው እግዚአብሔር ያውቃል። በእሳት ስለመቅጣቴ እንደሆነ እግዚአብሔርም በጥፋታቸው የማይጸጸቱ ኃጢአተኞችን በእሳት ነው የሚቀጣቸው። እርግጥ ነው ፍጡር በመሆኔ ልቆጣጠረው የማልችል ብስጭት በተቸነፍኩበት ጊዜ ሁሉ በደረቅ አበሳ እርጥብ ይነዳል እንደሚባለው ብዙ ንጹሆችን ከጥፋተኞች ጋር አጥቼ ይሆናል። ገን እግዚአብሔር ኃጢአተኞችን ለማጥፋት በሚያወርደው ምድራዊ መቅሰፍትም ደጎችም ሰዎች ኃጢአተኞች እኩል ወይም ይበልጥ ያልቃሉ። አቶ ራሳ ይህ አድራጎቴ ባንተ ላይም ተፈጽሟል። እነ ካሜሮንን እነ ስተርንን እነ ሮዘንታልን እነ ናፖሊዮን ሶስተኛን እነ ራፋልን ስለጠላው አንተን የልብ ወዳጄን አሰርኩህ አሉ አጼ ቴዎድሮስ። ጃንሆይ ቢያስሩኝም እንደ ንጉሥ አክብረው ስለያዙኝ እኔን አሰርኩ ብለው አይዘኑ አለ ሚስተር ራሳም። ንግግሩን ቀጠለና ጃንሆይ አሁን እስሬ ተፈትቼ አብዛኛዎቹ የስራት ጓደኞቼ በሰንሰለትና በእግር ብረት እንደተያዙ ሳይ ስላሳዘኑኝ እንዲፈቱልኝ እለምናለሁ አለ። በዚያ ያለው ሁሉ ከቀን በኋላ በሆነ ባልሆነው ነገር ሆድ የሚብሳቸው ንጉሠ ነገሥት ሚስተር ራሳምን ተቆጥተው እንደገና ያስሩታል ብለው ሰጉ። አጼ ቴዎድሮስ ግን በጥጋቸው ወዳለው ወደ አቶ ሳሙኤል ዘወር ብለው ሁሉም አሁን እንዲፈቱ አሉ። ሚስተር ራሳም ለጥ ብሎ እጅ ከነሳ በኋላ ቀኝ እጃቸውን በሁለት እጁ ይዞ የመዳፋቸውን ጀርባ ሳመው። ሚስተር ራሳም የጀግናውን የቅኑን የሃይማኖታዊውንና ከፍተኛ ችሎታ ያለውን ኢትዮጵያዊ ንጉሠ ነገሥት ቀን ልመና ችላ ካለው የእንግሊዝ መንግሥት ተልኮ በመምጣቱ እስራት ቢደርስበትም በግል ጨዋ ባህሪው በንግግር ችሎታው ለኢትዮጵያና ለሕዝቧ በነበረው ከፍተኛ አክብሮትና ፍቅር በሚያቆጥ ኢትዮጵያውያን ሁሉ ዘንድ የተወደደና የተከበረ ሰው ሆኖ ነበር። ንጉሠ ነገሥት ቴዎድሮስ አውሮፓውያኑ እስረኞች ከእስራታቸው እንዲፈቱ ካደረጉ በኋላ በመኳንንቱና በካህናቱ መካከል በዚያ ወዳለው ቤታቸው ሲያልፉ አንዱ ደፋር ቄስ በፊታቸው ቀርቦ ጾም እንዲሻርና በዓላት እንዲደፈሩ ስላደረጉ የአባቶቹን ሃይማኖት ተተው የፈረንጆችን ሃይማኖት ተከትለዋል ሲል በግልጽ ተናገራቸው። እሳቸውም ይህን ደፋር ቄስ ምንም ከማለታቸው በፊት በዚያው ያሉትን አውሮፓውያን ሁሉ አስጠርተው አቀረቡና ከእናንተ መካከል የእናንተን ሃይማኖት እንድከተል አስተምሮ ያሳመነኝ እንዳለ እስቲ መስክሩ አሉ። ለዚህ ካህናት ራሳቸው ፈጥረው ለሚያወሩት ወሬ ምንም መነሻ ስላልነበረው አንድም ምስክር አልተገኘም። በዚህ ጊዜ ንጉሠ ነገሥት ቴዎድሮስ ወደ ካህናቱ ፊታቸውን መልሰው በሐሰት ወሬያችሁ አንድ ያደረግኳትን አገሬን አሳጣችሁኝ፣ አሁን ደግሞ መቅደላንም ልታሳጡኝ ትፈልጋላችሁ ማለት ነው? ለመሆኑ እናንተ እግዚአብሔር ካህናት ናችሁ ወይስ ሰይጣን? የሐሰት አባት ዲያብሎስ ነው። የእርሱ ተከታዮች ሁሉም ዋሾች ናቸው። በእግዚአብሔር በእውነተኛው አምላክ የሚያምኑ ሰዎች ግን የሐሰት አባቶች አይሆኑም። እናንተ ካህናት ጣዖታት ሥጋ ወደሙ መቀበል የተውኩት በተቀደሰው የክርስቶስ ሥጋና ደም ላይ መርዝ አጥምዳችሁ ልትገሉኝ እንደ ተዘጋጃችሁ ስለደረስኩበት ነው። አለቃችሁ ብዙ ቁባቶች አስቀምጦ ስላየሁ እኔም የድሮ ልማዴን ትቼ ቁባቶች ማስቀመጥ ጀመርኩ። ቁባቶችን በስልቦች ሳስጠብቅ አይታችኋል። ጠበቃው ያስፈልገበትም እናንተን በመጠርጠር እንጂ ተመኳንንቴን ያተሰራውይቴ መካከል ማንንም ጠርጥሬ አይደለም። ወታደሮቼ በጾም ቀን ስጋ እንዲበሉ ፈቅጄላቸዋለሁ። ምክንያቱም እናንተ ባሳመጻችሁት ህዝብ መካከል ሌላ ምግብ ሊያገኙ ባለመቻላቸው በረሃብ ሊያልቁብኝ ስለሆነ ነው። በሉ አሁን ሂዱልኝ አሉ። ለፓሩቄስ ያንድ ቀን ስራት ወደ እስር ቤት ተላከ። አጼ ቴዎድሮስ ከጥቂት ዓመታት ወዲህ ጀምሮ ብስጭታቸውና ሐዘናቸው ከቀን ወደ ቀን እየጨመረ በሄደ መጠን በርግጥ በብዙ የግል ጠባዮቻቸው ተለዋውጠው ነበር። ከጥቂት ጋር በተክሊል ሲቆርቡ ቀደም ሲል እርሳቸው የነበሩ ሴቶቻቸውን ሰው ለማግባት እየፈራ እንዳይቸገሩ ራሳቸው ተስማሚ ባል እየመረጡ በመዳር ካሰናበቱ በኋላ አቡነ ተላማ እንኳ ሊያገኙት ያልቻሉትን ከማንኛውም ሴት ጋር ያለ መልከስከስ ስም ያገኙበትን ጥንቃቄ ይከተሉ ነበር። እቴጌ ጥሩወርቅን በእቴጌ ተዋበሽ ምትክ ለመቀበል ብዙ ምክንያት ከከለከላቸው በኋላ ግን በግልጽ የያዟቸው እቁባቶች ነበሯቸው። አጼ ቴዎድሮስ ከታወቁባቸው ጠባዮቻቸው መካከል ጠንካራ መጠጥ አለመጠጣት አንዱ ነበር። በኋላ ግን ጠላቶቻቸው እንዳሰሩት ሰካራም ባይሆኑም የህዝብ ጉዳይ በሚያዩባቸው ሰዓቶች ባላቋረጠው የጦርነት ጊዜ ሁሉ በሌላም ስራ ላይ ሳሉ ከመጠጡ ቀርቶ ከምግብም አይድፈሩ እንጂ የረፍት ሰዓቶቻቸውን የተወሰነ መጠን ያለው መጠጣት ያሳልፉት ጀምረው ነበር። ኦርቶዶክስ ሃይማኖት እጅግ የተነከረ ጥንቃቄ ነበራቸው። ወታደሮቻቸው ሌላ ምግብ ጨርሰው ለማግኘት በማይችሉበት ቦታ ሆነው መገኘት ከጀመሩ ወዲህ ግን ስጋ በመብላት ህይወታቸውን ከረሃብ ጦርነት እንዲጠብቁ ያስደርጉ ነበር። እነዚህ ለውጦችም እኒህን ታላቅ ሰው ለመጣል በተደረገው ከፍተኛ የወሬ ሴራ ዋና ረዳቶች ሆነው ነበር። ቴዎድሮስ ተሰውቶ የቅዱስ ጊዮርጊስን የሰማዕትነት አክሊል ለመቀበል እጅግ ጓጉቶ ለአንድ ቀን የእግር ብረት ከመሸከም በስተቀር ሌላ ክብር ሳያገኝ የቀረው ቄስ ንጉሠ ነገሥት ቴዎድሮስን እንደዚያ በህዝብ ፊት የወነጀላቸውም ከፍ ብለው በተጠቀሱትና በሌሎች ምክንያቶች በተስፋፋው የወሬ ናዳ ተገፋፍቶ ነበር። አጼ ቴዎድሮስ ከዚህ ሁሉ ነገር በኋላ ወደ ተራራው አፋፍ የወጡትን መድፎች አፎቻቸውን ህዝብ ወደ ሌለባቸው አቅጣጫዎች እንዲዞሩ እያስደረጉ የሙከራ ተኩስ ሲያስተኩሱ መቅደላና በአካባቢው ያሉት ተራሮች ከመድፉ ድምጽ ጋር ሲያስተጋቡ ከስራቸው የተነቃነቁ ይመስሉ ነበር። አጼ ቴዎድሮስ የሙከራውን ተኩስ ከተመለከቱ በኋላ በጥጋቸው ወደ ቆመው ወደ ሚስተር ራሳም ዘወር ብለው አቶ ራሳም ህዝቤ ባይ ከዳይ ኑሮ እኮ ሰዎቻችሁ የጠየቅኳቸውን ሰራተኞችና ዳታ ቢከለክሉኝም በዚሁ ብዙ ነገር ማሰራት አይቀርም ነበር። እነሱም ቢሆኑ አንድ ነገር እንዴት መሰራት እንደሚችል የሚያውቁት በብዙ ልፋትና ቆራጥነት እንጂ እግዚአብሔር ወርዶ አላስተማራቸው አሉ። እርግጥ ነው ጃንሆይ ለወደፊቱም ቢሆን ማሰራት ይችላሉ አለ ሚስተር ራሳም መልስ ለመስጠት ብቻ በተነገረ ተጠራጣሪነት ያለበት ድምጽ። አይ አሁንማ ሁሉ ነገር አልፏል አሉ አጼ ቴዎድሮስ ጥልቅ ሐዘን ከሚታይበት ፈገግታ ጋር። ከዚያም ጥቂት ተከዝ ብለው መሬቱን ሲያዩ ቆዩና አሁን የቀረኝ ስራስ ከእንግሊዞች ጋር አንድ ቀን ተዋግቶ መሞት ብቻ ነው። ያንተም ስራ እኔን ቀብረህ ልጆቼንና ቤተሰቤን ይዘህልኝ ወደ እንግሊዝ ሀገር መሄድ ነው አሉ። ሚስተር ራሳምም አንገቱን ወደ መሬት ደፍቶ በትካዜ አለቱን ይመለከት ጀመር። ምዕራፍ 54 ምን ነው በመቅደላ ጩኸት በረከተ። አጼ ቴዎድሮስ በቀረችላቸው ግዛት በመቅደላ ሆነው የእንግሊዞችን መምጣት ሲጠባበቁ ሁለት ሳምንት ያህል አለፉ። ከዚህ በኋላ እንግሊዞች በኢትዮጵያውያን እየተመሩ ወደ መቅደላ በተቃረቡበት በዚህ ጊዜ መቅደላ የሐዘንና የልቅሶ የፍርሃትና የሽብር አምባ ሆና ነበር። አውሮፓውያኑ እስረኞች ካሁን አሁን እንታረድ ይሆን እያሉ በየጎጆአቸው በፍርሃት ይሰቃያሉ። በሙሉ እንዲለቀቁ ታዞ ብዙዎቹ ከተለቀቁ በኋላ ተራቸውን መጠበቅ አቅቷቸው ሲጫጫው ስለያዩ የተናደዱት ንጉሰ ነገስት የሙሉ ምህረት ተዛዛቸውን ሽረው እንደገና የክስ መዝገባቸውን አስቀርበው በመመርመር ጥፋቱ ቀለል ቀለል ያለውን በቀኝ ጥፋቱ ከበድ ከበድ ያለውን በግራ ሲያቆሙ ቆይተው በቀኝ የቆሙትን እናንት ሂዱና አርፋችሁ ቆዩ እያየኋችሁ ከርታችሁ ከምናደድ ስሞትላችሁ ነጻ ትሆናላችሁ ብለው ሲመልሷቸው ወደ ግራ ዙረው ቀድሞ ስትሰሩብኝ የኖረው በደል አንሶ አሁን ደሞ እንግሊዝ ስለመጣ ፈርቶ ይለቀናል ብላችሁ ስላሰባችሁ በበደላችሁ መሰረት ትሞታላችሁ አጥፊዎች ናችሁ ብዬ ቀጥቻችኋለሁ በዚህ አጥፊ ተሆንኩ በርግጥ ንጹሆችን ገድዬ ተሆንኩ ቀድማችሁ ሂዱና ክስ አቅርባችሁብኝ ቆዩኝ በማለት ለመጨረሻ ጊዜ በጥይት አስደብድበው በገደል አፋፍ የጣሏቸው ከ190 በላይ የሆኑ ሟቾች ወዳጅ ዘመዶች በየአቅጣጫው ያለቅሳሉ በየጎጆው በየድንኳኑ ልቅሶ ይሰማል የመቅደላ አምባ በታላቅ ሐዘንና ሽብር በተስፋ መቁረጥና በችግር ስትተራመስ ከሰነበተች በኋላ በሰር ሮበርት ናፒየር የሚመራው 35000 የሚሆነው ከእንግሊዞች እና ከህንዶች ወታደሮች መካከል የተውጣጣው ሰራዊት የበሽሎን ወንዝ ተሻግሮ ወደ መቅደላ ሲጓዝ ንጉሰ ነገስት ቴዎድሮስ ራስ እንግዳንና ፊታውራሪ ገብርዬን ሚስተር ራሳምን አስከተለው ወደ ተራራው አናት ወጡና ሩቁን አቅርበው በሚያሳይ መነጽራቸው ተመለከቱ። በኋላ ራስ እንግዳን ፊታውራሪ ገብርዬን ሌሎችንም የጦር አለቆች በድንኳናቸው ሰብስበው ስለ ጦርነቱ ምክክር ጀመሩ። እንግዲህ ምንም ቢመጣ የምንፈራበት ምክንያት የለም። እርግጥ ነው ብቻችንን ቀርተናል። እንዳያችሁትና እንደሰማችሁትም እንግሊዞችን እየመሩ ያመጧቸው ጣላት አገራቸውን ቢረግጣት መከላከል የሚገባቸው ኢትዮጵያውያን ናቸው። ባላምባራስ ካሳም ዋናው መንገድ ጠራጊና አስተናጋጅ ሆኖ አላሉ። እኔንስ ይጥራይ በየሄደበት በየደረሰበት ቅኝ ግዛት መመስረት ዋና አላማው የሆነውን የእንግሊዝ ጦር ወደ አገሩን ብርት ጎትቶ እንዴት ያስገባል? ኢትዮጵያውያን የግል ጉዳያችንን ለማስከበር ያገራችንን ጠቅላላ ጥቅም ተመጉዳት የምንታገሰው መቼ ነው? መቀኝነታችንና ድንቁርናችንን ክፋታችንን ተንኮላችንን እንደውቀት እንደጀግንነት ከመቁጠር የምናቋርጠው መቼ ነው? ከክፉ ነገር ይልቅ መልካም ነገርን ለማጥፋት ተመራራት የምንታገሰው መቼ ነው? ወርቅ ላበደረ ጠጠር ማር ላበደረ ሬት መመለስ የምንተወው መቼ ነው? እኔስ እንግዲህ ግድ የለኝም ታፈር ያነሳኝ አምላክ ወደ አፈር ሊመልሰኝ ሲፈቅድ በፈጣሪ ፈቃድ አላጉረመርመም ግን ለዚች በመቀኞች ባላማ ያለሽ በጥባጮች ለተጎዳች ምስኪን አገር ወዮላት ወይ ያገሬ ድሆች ወይ ሀገሬ በመቀኞችና በደንቆሮች ሴራ እንዴት ሆኑ እንግዲህ አምላክ ያዘዘው ይሁና አሉ አጼ ቴዎድሮስ ጃንሆይ እንግዲህ እንዳሉት ሁሉ አምላክ ያዘዘው ይሁን እንጂ የሰውን ነገርማ አይተነዋል ለራሳቸው አገር ጠላት የሆኑትን ሁሉ እስተተቻለን ቀጥተናቸዋል ለናገኛቸው ያልቻልነ ቢኖሩ እግዚአብሔር ራሱ ይቅጣቸው ዘላለማዊ እርግማንና አፍረትም በስማቸው ላይ ይኖር አገሩን ተጠላት ጋር ተባብሮ የሚያስደፈርንም የመለኮት ቁጣ ዘላለማዊ ቦታ ያሳጣው አሉ ራስ እንግዳ አሜን አሜን አሉ መኳንንቱ ሁሉ እኛስ ብንችል እናቸንፋለን ባንችልም ያገራችንንና የጀግናውን ንጉሰ ነገስታችንን ክብር መደፈር ሳናይን ሞታለን ግን የራሱንና ያገሩን ክብር ሽጦ የራሱን ጥቅም የሚገዛ ስሙ ለዘላለም የተዋረደ ይሁን አሉ ፊታውራሪ ገብርዬ በዚያ የተቀመጡትን መኳንንቱ ሁሉ ወኔ ስለፈነቀላቸው ፉከራም በድግግሩ መካከል መቀላቀል ጀመረ። አጼ ቴዎድሮስ ግን ምንም እንኳን በቀራቸው ጥቂት ሰራዊት ታማኝነት ቢያምኑም ከልብ የሚያከብሯቸው እንግሊዞች ቀርቶ ከሃያ መንጋ ይበልጥ አድርገው የማያያቸው ቱርኮችና ግብጾች ከፍተኛ ብልጫ ባለው መሳሪያ በመረዳት በደጃዝማችነታቸው ጊዜ ባደረጉት ጦርነት በሰራዊታቸው ላይ ያደረሱትን ጉዳት አስታወሱና እንዲህ በድፍረት ብቻ የሚተማመኑ ወታደሮቻቸው እንደ ሳትራት በሳት ውስጥ እየገቡ እንዳያልቁ ሰጉ። ባንፈራም ምን ፎከርበት ግዚ አይደለም እግዚአብሔር ያዘዘው ብቻ ይሁን አሉ አጼ ቴዎድሮስ። በዚህ ሁኔታ ሲመካከሩ ከቆዩ በኋላ የእንግሊዝ ጦር እንደደረሰ ጦርነቱን ለመጀመር ተወስኖ ስብሰባው ተበተነ። ጋጣም የሚመስሉ ነገሮች ሁሉ አንዳንድ ጊዜ ከፍተኛ ምስጢሮች አዝለው ይታያሉ። አጼ ቴዎድሮስ ጌታችን ኢየሱስ ክርስቶስ በተሰቀለበት ቀን እንግሊዞች ደርሰው ጦርነት ይገጥሙኛል ብለው አልጠበቁም። እንግሊዞችም ይህን አላሰቡም። ነገር ግን ለሕይወታቸው፣ ለዓላማቸው፣ ለሥራቸው እንክታቸው አድርገው የኖሩት ኢየሱስ ክርስቶስ የድላቸው ሁሉ ፍጻሜ በተሰቀለበት ቀን እንዲጀመር አደረገ። የክርስቶስ ባሪያ እያለ ሲፎክር የኖረው የክርስቶስ ባሪያ እያለ ሲያሸንፍ የኖረው የክርስቶስ ባሪያ እያለ ሲቀጣ ሲምር የኖረው እውነተኛው ክርስቲያን ንጉሠ ነገሥት አምላኩ ለሰው ሲል መከራ በተቀበለበት ቀን ለእውነት ሊሞት ተዘጋጀ። ሕዝበ ክርስቲያን ሁሉ ሁለት ወር ግድም ሲጾም ኑሮ ያን ያለፈ ደረቅ ጊዜ ለመበቀል ደሃ ዶሮውን፣ መካከለኛ ኑሮ ያለው በግ ፍየሉን፣ ሀብታም ፍሪዳውን ለእርድ ሲያዘጋጅ እድሜውን ሙሉ በትግ በፈተና ያለፈው ንጉሠ ነገሥት ለኢትዮጵያ በዓለ ፋሲካ ራሱን ለእርድ አዘጋጀ። አርብ የስቅለት ዕለት የእንግሊዝ ጦር መቅደላ ጥግ ደረሰ። ሮጌ በሚባለው ሜዳ ላይ እንደሰፈረ ንጉሠ ነገሥት ቴዎድሮስ ፉላ በሚባለው ቦታ መድፎቻቸውን አስጠምደው ወደ 4000 የሚሆን ወታደር በአብሮ አደግ የጦር መሪያቸው በፊታውራሪ ገብርዬ መሪነት ወደ ጠላት ጦር ላኩ። ራሳቸውም በፉላ እንዳሉ መድፍ ማስተኮሳቸውን ቀጠሉ። ነገር ግን እንደሰጉበት ሁሉ የኢትዮጵያ ወታደሮች ከነመሪያቸው በድፍረት ወደ ጠላት ጦር እየተኮሱ ሲገሰግሱ ለመመታት ምቹ በሆነ ቦታ ላይ ደረሱ። የእንግሊዝ ወታደሮችም ኢትዮጵያውያን ከያዟቸው መሳሪያዎች እጅግ ብልጫ ባላቸው መሳሪያዎቻቸው በአንድ ጊዜ ሲሰሩባቸው ብዙ ኢትዮጵያውያን እንደ ቅጠል ረገፉ። ከሟቾች መካከልም አዝማቹ ፊታውራሪ ገብርዬ አንዱ ነበሩ። የተረፉት ወታደሮች ወደ ኋላ አፈግፍገው ንጉሠ ነገሥቱ ወዳሉበት እንደደረሱ መርዶውን ነገሯቸው። አጼ ቴዎድሮስ የጦራቸውን ድል መሆን በመነጽር አማካይነት ተመልክተው ተረድተውት ነበር። ግን ያልጠበቁት ሌላ መርዶ ደግሞ መጥቶላቸው ነበር። ፊታውራሪ ገብርዬ ሙተዋል አለ አንድ ወታደር። አጼ ቴዎድሮስ ፊታቸው ልውጥውጥ አለ። ገብርዬ ሞተ አሉ ፊታቸው በሐዘን ጠቁሮ። አሁን ጃንሆይ በጠና ቆስለው በዛፍ ስር እንዳስቀመጥናቸው ወይኔ ጌታዬን መልእክቴን ፈጽሜ ልብን ሳላደርስልህ ጥዬህ መሄዴ ነው ሲሉ ትንሽ ቆይተው አረፉ አለ ወታደሩ። በሐዘን የተመቱት ንጉሠ ነገሥት መድፎችን እያስቆተቱ ወደ መቅደላ ተመለሱ። ከአጼ ቴዎድሮስ ጀምሮ ሁሉም አልቃሽ ሆነ። ንጉሠ ነገሥቱ ከጥቂት ጊዜ ቀደም ብሎ በፊታቸው እየፎከሩ ያለፉት ብዙ ወታደሮቻቸውና ሹሞቻቸው በዚያ አጭር ጊዜ ውስጥ እንደ ቅጠል ረግፈው መቅረታቸውን ሲያዩ በአንድ ከባድ ሐዘን ተመተው ነበር። የገብርዬ መርዶ ሲነገር ደግሞ ሌላው ብትር ተጨመረ። ከቋራ እስከ መቅደላ ያልተለየው ገብርዬ ከጥቂት ሰዓቶች ቀደም ብሎ በወርቅ የነደደ የአንበሳ ቆዳ ለምዱን ለብሶ አንፋሮ ደፍቶ ጣምራ ጦር ይዞ በፈረሱ ላይ እንደሆነ ያንተ አሽከር ገብርዬ ያንተ ግራፊ እያለ አልፎ ከሳቸውና ከሰራዊታቸው ጋር አብሮ በሰራው ሰፊ ጎዳና ወታደሮቹን እየመራ ዘቅዝቆ የወረደው ገብርዬ ዳግመኛ የለም። ይህ ትዝታ በአጼ ቴዎድሮስ ልብ ገብቶ በንባ ፈነቀላቸው። ፊታቸውና አንገታቸው በንባ ታጠበ። ራስ እንግዳም በጥጋቸው ሆኖ ሲያለቅሱ ቆይተው ጃንሆይ ይበቃል ይተውት፣ ለስንቱ ጊዜ ነው? እኛም ዛሬ ወይ ነገ እንከተለዋለን አሉ። እሱስ እውነትህን ነው፣ ግን ለገብርዬም ባይብዛበት ተው ይላልቅስለት። በብዙ ቦታ ሲያፈስልኝ ኑሮ ዛሬ መጨረሻውን ጠብታ ላፈሰሰልኝ ደግሞ ዋጋ እንባዬ ይፍሰስለት አሉ ንባው ካይናቸው እየፈለቀ መቅደላ በመላዋ በጩኸት በዋይታ ተናወጸች። ባሎቻቸው የሞቱባቸው ሴቶች፣ ጓደኞቻቸው፣ ዘመዶቻቸው የሞቱባቸው ወንዶች ባንድ ላይ ሲያለቅሱ ያለም ባቆሞ ለመመልከት የድንጋይ ልብ ያስፈልግ ነበር። አጼ ቴዎድሮስ በበነጋው የቅዳም ሹርለት ከሰር ሮበርት ናፒየር ጋር መልእክት ሲለዋወጡ የመጣላቸው ደብዳቤ እስረኞችን ይልቀቁልን የሚል ብቻ ሳይሆን እጃቸውን በምርኮኝነት እንዲሰጡ የሚጠይቅ ስለሆነ እጅግ ተናደዱ። ግዴታቸውም በእንግሊዞች አልነበረም። አጥቅተው ለአጥቂ በሰጧቸው ከድተው ብቸኛ ባደረጓቸው ወገኖቻቸው ነበር። ለናፒየር ደብዳቤ ሲጽፉም አድራሻው ለሱ ሆኖ መልእክቱ ለኢትዮጵያ ሕዝብ ነበር። የመረረ ስሜታቸውን የሚገልጽ ደብዳቤያቸውን ለሰር ሮበርት ናፒየር ከላኩ በኋላ ከሰዎቻቸው ለየት ብለው ሄደው በአንድ ቦታ ላይ ሰግደው ተንበረከኩና የሚከተለውን ጸሎት ለፈጣሪያቸው አቀረቡ። የሰማይና የምድር የባህርና የየብስ ፈጣሪ ሆይ፣ የፍጥሮችን ልብና ኩላሊት ሁሉ የምታውቅ የልቤን ምኞት ታውቀው ነበር። ተትቢያን ስተ በዙፋን ላይ ስታስቀምጠኝ ንጉሠ ነገሥት እንድሆን ብቻ ሳይሆን አገሬን ተውድቀት የማድን መሪ እንድሆን የመረጥከኝ መስሎኝ ነበር። አንተ የጣልክብኝ የመሰለኝን አደራ ለማስከበርም ተተገቢ ዓላማ ውጭ የሆነውን አንተ ጠብቅ ብለህ የሰጠኸኝን ሕዝብ በጠንካራ ብትር ለመጠበቅ ሞከርኩ። ይህን አልፈቀድክልኝም ኑሯል። አምላኬ ሆይ፣ ፈቃድህ ይኸው ተሆነ ትሁቱ ባሪያህ ካሳ ለፈቃድህ ተገዢ ነው። ውድቀቴን ታቀረብከው፣ በአንተ በፈጣሪዬ ሳላጉረመርም ነፍሴን በእጅህ ላይ እጥላለሁ። ተጠላቶቼ እጅ ያንተን እጅ ስለምመርጥ ወደ አንተ መጥቻለሁ። ሰዎች ሊያውቁልኝ ያልቻሉትን ቅንነቴን አንተ ስለምታውቅልኝ ለሰዎች ይልቅ አንተ እውነተኛውን ፍርድ እንደምትሰጠኝ አምናለሁ። አንተን በተወሰነ የፍጡር ችሎታዬ በተወሰነ የመረዳት አቅሜ መጠን አውቀሃለሁ። አንተ ግን ውስንና ድንበር በሌለው የማወቅ ኃይልህ ራስህ ታፈር የፈጠርከኝን ትንሽ ትል በሙሉ ታውቀኛለህ። ፈጣሪዬ ሆይ፣ እንደ ሰው ሁሉ እሳትና ውሃ በፊት ያቅርበህ ወደምትፈልገው እጅህን ጨምር ብለኸኛል። እኔ የመረጥኩት ውሃውን ነበር፣ ያንተ ፈቃድ ግን የመረጥኩትን ውሃ እሳት አደረገብኝ። ከእናታቸው ሆድ ሳይወጡ ተተመረጡት አልቆጠርከኝም ይሆናል። ግን ለሁሉም የምመካው ባንተ ብቻ ስለሆነ ብታጸድቀኝም ብትኮንነኝ ያለኸኝ ምስክርና ዳኛ አንተ ብቻ ስለሆንክ ወደ አንተ መምጣቴ ነው። መከራ ስለበዛብኝ ባንተ ተስፋ ቆርጬ ራሴን አልገደልኩም። የመከራዬ መጠን ከመጨረሻው ደረጃ ላይ ስለደረሰና በሰው እጅ ሊጥለኝ ስለሆነ ወደ አንተ ሸሽቻለሁ። ይህን ጸሎት ካደረጉ በኋላ ሽጉጣቸውን ከወገባቸው መዘው ሊጠጡ ሲሉ እነራስ እንግዳ ተጠራጥረው ወደ እሳቸው ቀረብ ብለው ቆመው ስለነበር ተሯሩጠው ሽጉጡን ሲነጥቋቸው ጥይቱ ባርቆ ጆሮአቸውን ጥቂት ቧጭሮ አለፈ። የዚህን አይነት ሙከራም ተውት። ከዚህ በኋላ ከመኳንንቱ ጋር ብዙ ምክክር አድርገው ለማፈግፈግ የቀረበው ሐሳብም ዙሪያቸውን በከበቧቸው ኢትዮጵያውያን ጠላቶች የማይቻል መሆኑ ተረጋግጦ ስለቀረ በዚያ ሊሰራ የሚችለው ነገር ብቻ እንዲሰራ ተደረገ። በበነጋው ለሚከበረው በዓለ ፋሲካ ለአውሮፓውያኑ እስረኞች ሁሉ አንዳንድ ፍሪዳ ሲያዙ ለሰር ሮበርት ናፒየር እና ለሰራዊቱም ከደብዳቤ ጋር 1000 ፍሪዳና ብዙ በግ ላኩለት። ሰር ሮበርት ናፒየርም አውሮፓውያኑ ተለቀው ሲላኩልኝ ስጦታውን እቀበላለሁ ብሎ ሰላምና እርቅ የፈለገ መስሎ የውሸት መልእክት ላከ። አጼ ቴዎድሮስም አውሮፓውያኑን ለመልቀቅ ወስነው ስለነበር ሁሉም ተለቀው እንዲሄዱ አዘዙ። ባሰናበቷቸው ጊዜም ሚስተር ራሳምን ወደፊታቸው ቀረብ አስደርገው አቶ ራሳም በል እንግዲህ ደና ሰንብት ካሉት በኋላ ሁሉንም በሩቁ በሉ በቸር ግቡ እያሉ አሰናበቷቸው። ፈረንጅ ሁሉ ጆሮውንና አይኑን ማመን እያቃተው እጅ እየነሳ ጉዞውን ቀጠለ። ይሁን እንጂ ከእንግሊዝ የጦር ሰፈር እስከ ተቃረቡ ድረስ ካሁን አሁን በጀርባዬ አረር ተቀረቀረበት እያለ ያልሰጋ ፈረንጅ አልነበረም። ሰር ሮበርት ናፒየር በአጼ ቴዎድሮስ እጅ የነበሩትን እስረኞችና ሰራተኞች አውሮፓውያን ሁሉ ከተቀበለ በኋላ እሁድ ዝም ብሎ ውሎ ሰኞ የማዕዶት ዕለት ቃሉን አፍርሶ ጦርነቱን ቀጠለ። የመቅደላን ምሽግም በመድፍ በሮኬትና በጠመንጃ ጥይት ሲደበድቡት አጼ ቴዎድሮስ ጨርሰው ድል መሆናቸውን ስለተረዱ የቀሯቸውን ወታደሮችና መኳንንት እየመረቁና እየሳሙ አሰናበቷቸው። ብዙዎች መኳንንትና ወታደሮችም ሲሰናበቷቸው በእንባ ይንሰቀሰቁ ነበር። ራስ እንግዳ ወንድማቸው ባሻፈንቱ እንደቢትወደድ ባህሪና ሌሎች ጥቂት ሰዎች ግን ለዚሁ አብረን እንሞታለን እንጂ አይደረግም አሉ። እንግዲህ ሞት እንጂ ሌላ ምን ይሰራ ብላችሁ ነው? ሂዱ በጠላት እጅ እንዳትንገላቱ አሉ አጼ ቴዎድሮስ። ጃንሆይ ዓለም ደግምቱን ክፉ የምናውቃት ተርሶ ጋር ብቻ ነው። የምትስማማንም ተርሶ ጋር በኖርንበት ጊዜ ነበር። የፊቱ አራሪ ገብርዬን እድል ባናገኘውም እንደዚህ ታለው እድል ደርሰው ሳናይ የመሞትን እድል አሁን ባናገኘውም ሕይወቶ ሲጠፋ ሳናይ በዚሁ መሞት አለብን። ስንት ቀን ሞትን አብረን አልፈነው ስንት ቀን አሉና ራስ እንግዳ ንግግራቸውን ሊቀጥሉ ሲሉ እንባ እንቅ አደረጋቸው። ጥቂት ቆይተውም ዛሬስ አንለያይም አሉ ጎርነን ባለ ድምጽ። አጼ ቴዎድሮስ ቢለምኑ ቢያዙ እነዚህ ሰዎች ከቆሙበት ንቅንቅ አልል አሉ። ወዲያው የእንግሊዝ ወታደሮች ወደ ምሽጉ በር ሲጠጉ አጼ ቴዎድሮስና እኒህ ከአስር የማይበልጡ ጀግኖች ያለማቋረጥ ይተኩሱ ጀመር። ጥቂት እንደተታኮሱ ከአጼ ቴዎድሮስ ጥግ ጎን ለጎን ቆመው ይተኩሱ የነበሩት ራስ እንግዳና ባሻፈንቱ ተራ በተራ በጥይት እየተመቱ ወደቁ። አጼ ቴዎድሮስ ልባቸው ባዘን ቢያርም ለማልቀስ ጊዜ አልነበራቸውም። ብቻ የእነዚህን ታማኝ አሽከሮቻቸውን ሬሳ ከቀሩ ሰዎቻቸው ጋር ሆነው አስነስተው በቃሬዛ ላይ አጋደሙት። ከዚያም ተመልሰው ሲተኩሱ ቢትወደድ ባህሪ ተመተው ወደቁ። ወዲያው የእንግሊዝ ወታደሮች የምሽጉን በሮች ጥሰው ተሽጎደጎዱ። በጥጋቸው የቆመ ጋሻ ጃግሬያቸውም ጃንሆይ ጠመንጃውን ያስቀምጡና እንማረክ አለ። ተው ዝም በል ለእግዚአብሔር እንጂ ለእንግሊዝ ወታደር አንማረክም ብለው ሽጉጣቸውን ከወገባቸው መዘዙና አፈሙዙን ባፋቸው ጎርሰው ጠጡት። ሕይወታቸውን ሙሉ ሲደክሙ የኖሩት ንጉሠ ነገሥት በዚህ ሁኔታ ሕይወታቸውን እንዳሳለፉ የእንግሊዝ ወታደሮች እየተራኮቱ ደረሱ። አብዛኛዎቹ በየድንኳኑ ያለውን ዕቃ፣ ያን ሁሉ አስደናቂ የብራና መጽሐፍ፣ ያን ሁሉ የወርቅና የብር፣ ያን ሁሉ ልብስ ሲቃሙ፣ ጥቂቶቹ ከንጉሠ ነገሥቱ ሬሳ ጥግ ቆመው ይመለከቱ ነበር። ወዲያው ሮበርት ናፒየር የቀረውን ወታደርና በኢትዮጵያም የቆዩትን አውሮፓውያን አስከትሎ ደረሰ። ከዚያም ወደ አጼ ቴዎድሮስ ሬሳ ቀረብ ብሎ ዘቅዝቆ እየተመለከተ በርግጥ የእሳቸው ሬሳ ነው አለ። ራሳቸው ናቸው አለ ዋልድማየር። ልክ ነው አለ ሚስተር ራሳም። እኔ ነበሩ ግሩም ነው እውነተኛ ጀግና ኖረዋል አለ ናፒየር ራሱን እየነቀነቀ። ከዚያም በመቅደላ አናት ላይ ሰንደቅ ዓላማቸውን ለመስቀል ሊሄድ ሲጀምር ራሳም ወደ ናፒየር ዘወር ብሎ ስሞት እንድትቀብረኝ ቤተሰቤንም ወደ እንግሊዝ አገር እንድትወስድልኝ ብለው የጣሉብኝ አደራ ስላለ ላስነሳና እንዲቀበር ላድርግ አለ። መልካም ነው አስነሱና እንዲቀበር አድርጉ አለ ናፒየር። ናፒየር ሲሄድ ራሳም፣ ዋልድማየር፣ ስተርንና ሌሎችም በኢትዮጵያ የቆዩ አውሮፓውያን አጼ ቴዎድሮስ ወደ እንግሊዞች ሰፈር ሂዶ እንዲቆይ አሰናብተውት የነበረው አቶ ሳሙኤል ሬሳውን ከበው ቁመው ነበር። ከዚያም ጥይት እንዳይመታቸው ከለል ወላለ ቦታ ሆነው የቆዩት የአጼ ቴዎድሮስ ቤተሰቦችና በመቅደላ ያሉ ካህናት እንዲጠሩ ሰው ልከው ንግግራቸውን ቀጠሉ። ይህን ጨቋኝ ግፈኛ እንደዚህ ጥሎ ያሳየኝ አምላክ ስሙ ለዘላለም ይቀደስ አለ ስተርን። አሜን አለ ሮዘንታል። እኔ በዚህ አልስማማም አለ ዋልድማየር። አዎ ምንም ቢያጉላሉን ይሄን የመሰለው ድል ሲደርስባቸው ሰዎችና ክርስቲያኖች እንደመሆናችን መጠን ለናዝንላቸው ይገባል አለ ማርቲን ፍላድ ይያረመኔ ሀዘንን የታውቆት ነው የሚታዘንለት አለ ስተርን ልክ ነው አለ ሮዘንታል ምን ነው ልክ አረመኔ ተሆነ መሞቱ ላይቀር አርዶን ቢሞት ማን ያግደው ኑሯል ጨካኝ ታደረጉት ጠንቆች መካከል እኛ አውሮፓውያኑ ዋናዎቹ ነበር እኛው አንናርፍ ብለን ስንክለፈለፍ መልሰው አሰሯቸው እንጂ ድሮስ ቢሆን ለሚስተር ራሳን ፈተውለት አልነበረም አለ ዋልድማየር እውነት ነው እነ ዶክተር ቢክ እየመጡ ባይዘባርቁ ቆንስል ካሜሮን ለሽፍቶች በርቱ እንግሊዞች ይመጣሉና በዚያ ጊዜ መታወቂያ ይሆናቸዋል እያለ የይለፍ ወረቀት ይሰጣል ሲባል ባይሰሙ እንግሊዞች ከኢትዮጵያውያን ይልቅ ለቱርኮችና ለግብጾች ማላታቸውን ተረድተው ባይጠራጠሩ ለቀውልኝ ነበር ጥፋቱ መቼም የጋራ ነው አለ ራሳም እኔ ባመጣሁት ደብዳቤ እንቢታል እንወጋሃለን የሚል ቃል ባይጨመርበት ኑሮ ምጽዋ ድረስ ተልከውላቸው በነበሩት ሰራተኞች ወደ ደብረ ታቦር እንዲደርሱላቸው ቢሆን ኑሮ እሳቸው እስረኞችን መፍታታቸው አይጠረጠር ነበር ይህ ሁሉ ወጪና ድካምም አያስፈልግ ነበር አለ ማርቲን ፍላድ በዚያም ብሎ በዚህ አፍሪካ እጅግ ታላቅ የሆነ ጀግና አጣች አብሬያቸው በቆየሁባቸው ጊዜ ሁሉ ልዩ የሆነ ትልቅነት አይቼባቸዋለሁ እርግጥ ነው በአንዳንድ ነገሮች ክፉና የማይጨበጡ ሰው ይመስሉ ነበር ነገር ግን በፍርድ ላይ ያላቸውን ትክክለኝነት በሰላም ለተቀመጠላቸው ህዝባቸው የሚያደርጉለትን ጥበቃና ጥንቃቄ ለወታደሮቻቸውና ለቤተሰቦቻቸው ያላቸውን አሳቢነት እንደኛ ያየ እኔን ሰው ጨቋኝ ገዢ ለማለት አፍ አይኖረውም ዶክተር ብላንክ አንድ ጊዜ አባይን ስንሻገር ያደርጉት የነበረው ትዝ ይልሃል አለ ራሳም አዎ ያን ጊዜ አንተን እንኳን ድጥሎ ህጅህን ይዘው ባረብኛ ያነጋገሩ ሲያነሱ አይቼ ምንድነው ያሉ ብዬ ብጠይቅህ አይዞህ አትፍራ ብለው ነው ያነሱኝ ያልከኝ ጊዜ አይደለም አለ ሄንሪ ብላንክ አዎ ያን ጊዜ አብሯቸው የወደቀው ይኸው መልካሙ ሰው ራስ እንግዳም ነበር ስንት ሰው በውሃ ይበላል ወይ ተረግጦ ይሞታል ይያልኩ በማስብበት በዚያ ጊዜ እንግዳ ያን ህፃን ተመልከተው እንግዳ እቺን ሴት ተመልከታት ይያሉ ያን ሁሉ ሰራዊት አንድ ባንድ እየተመለከቱና የደከመውን እጁን ይዘው እየረዱ ያሻገሩት ነበር በርሳቸው ጥበቃ ስር ላለ ህይወት ሁሉ የነበራቸው ጥንቃቄ ሲታይ ነፍሰ ገዳይ የሚባለው ስድብ ይከብድባቸዋል አለ ራሳም እንግዳ በትልስ ተዛለኝ እሱኮ ፈረንጆችን እንፍጅ ብሎ ነበር አሉ አለ ዋልድማየር እንግዳ መላኩ ራስ እንግዳ እንኳን እሱ ማንኛውም ኢትዮጵያዊ ይህን አለብ ይያላምንም ስንቱ ናቸው ስንለቀቅ በደስታ የተፈነቀሉት ራስ እንግዳ እንዲህ ያለውን ተንኮል አሰበብ እየካመን ባለም ውስጥ አንድም መልካም ሰው የለም ብዬ እንዳመንኩ ቆጥረዋለሁ እንግዳኮ እውነት እንግዳ ሰው ነበር አለ ሚስተር ራሳም እሳቸው ደግሞ እንዲህ ያለ ቅሌት ያታውቀውበት አለ ሀዘን ያጠወለገውን ፊቱን ትናንትናውን ሳሙኤል ሳሙኤል ሲሉት እንዳልነበረ አሁን በድን ሆነ ወደሚያቸው ንጉሰ ነገስት ሬሳ እንዳዞረ ወሬ ሰማው እንጂ እኔ ማይታየው አለ ዋልድማየር ወሬማ ይህን ሁሉ ጥፋት አድርሷል አለ ራሳ አየ ሰው ተፈጥሮ አሁን በቀደም ለስ ያነጋግሩን የነበራቸው ግርማና ጸጋ ሁሉ ያ ሰውን የሚማርክ አነጋገራቸውና አስተያየታቸው ያ ትህትናቸውና ልግስናቸው አሁን እንዳልነበረ ሆኖ ሲታዩ አይገርማችሁም አለ ዶክተር ብላንክ ይህ የተረገመ ሆቴሎ በተጫዋችነትማ ማን ይወዳደረዋል ዶክተር ቢክ የቤተ ዘመዶቻችንን ደብዳቤ ያቀረበለት ጊዜ የሆነውን አይተሃል አይደል አጎንብሶ ማሩኝ በድያችኋለሁ አላለም እኔ እኮ ተርሱ ጋር በምንገናኝበት ጊዜ ሁሉ ያሰረኝ በጥፊ ያስቀጠቀጠኝ ያስገረፈኝ ሁሉ ይረሳኝና ወደ እስር ቤቱ ስመለስ ነው ክፋቱ ሁሉ ትዝ የሚለኝ ተወዳዳሪ የሌለው ተጫዋች አለስተር የተፈጥሮ ትህትናው እንጂ ማን አስገድዶስ ማንንስ ፈርቶ ለሰው ይጨነቃል ትህትናው ደግሞ ለኛ ብቻ አይደለም ለሀገሩ ሰዎችም ያው ነበር የመጨረሻው ደሃ በፊቱ ቀርቦ የፈለገውን ያመለክተው ነበር ቀማኛ ገንዘቡን የዘረፈው ሰው ገንዘቡን ተንጉሱ ተቀብሎ ንጉሱ ቅሚያው በተፈጸመበት አካባቢ ያለ ሌባናውን በዲሁሉ ታድኖ እንዲያዝ ያስደረገው ነበር እኔ ራሴ በሜዳ ላይ ተቸግሬ ላየኋት ደሃ ሴት ተበቅሎ ወርደው ሸማቸውን አውልቀው ሲያለብሷትና በኪሳቸው ገንዘብ ስላልነበረ ተኔ 5 ብር ተበድረው ሲሰጧት አይቻለሁ ተገዜ በኋላ እንዲያው እግዚአብሔር ፈረደባቸው እንጂ እሱስ ትልቅ ሰው ነበሩ አለ ዋልድማየር።
ዳንድ ቀን የማይመክት ጀግና
አለ ሮዘንታል።
አቤት አቤት፣ ቴዎድሮስ የተሸነፈ ዛሬ ነው ማለት ነው?
የተሸነፈው ዛሬ አይደለም። ቴዎድሮስ ያገሩ ሰዎች እንዳይተርፍ አድርገው ቀጥቀጣውት ለእግዚአብሔር በተሰጠው ልዩ ኃይል እንደምንም እየተንገዳገደ መጥቶ መቅደላ ላይ የወደቀ ጀግና ነው።
ዝም በል ወንድሜ፣
የድል አድራጊዎችን ክብር እንዳታስነካኝ።
አለማወቅ
ቴዎድሮስ ተሞተ ስንት ዘመኑ? አለ ዋልድማየር። በዚህ ጊዜ እቴጌ ጥሩወርቅ ከንጉሠ ነገሥቱ ቤተሰብ ጋር እየጮሁ ደረሱ። በዚያው የተገኙት ጥቂት ኢትዮጵያውያንና ካህናቱም ተሰብስበው እያለቀሱ ደረሱ። ከፈረንጆች መካከል ብቻውን ቆሞ የቆየው አቶ ሳሙኤል አላቃሽ ስለደረሰለት በሁለት አይኖቹ ተንቸርፎ የቆየውን እንባውን እርግፍ እያደረገ ጌታዬ ጌታዬ እኔ ተመሬት ላይ ልደፋ ብሎ የሬሳውን አንገት አቅፎ ቀና ሲያደርግ ሚስተር ራሳምና ዋልድማየር ረዱትና አጼ ቴዎድሮስ በዚሁ ቀን ቁስለኛና ሬሳ ሲያስነሱባቸው ከቆዩት ቃሬዛዎች ባንዱ ላይ አደረጉት። ከዚያም ካህናቱ ልብሶቻቸውን አደግድገው እያለቀሱ በታላቅ አክብሮት ሲያነሱት፣ ጥቂትም ቢሆኑ በዚያ የተገኙ ኢትዮጵያውያን ሁሉ ሲጮሁና በእንባ ሲበጠበጡ፣ ከፈረንጆቹም ብዙዎቹ ማረባቸውን እያወጡ አይኖቻቸውን መጥረግ ጀመሩ። ሚስተር ራሳም ይህን ሁኔታ ሲያይ ወደ ዋልድማየር ዘወር ብሎ፣ እኔ የእነዚህ ሰዎች ባህሪ አይገባኝም። አሁን እንደዚህ የሚያብዱት ንግሥት ጥሩወርቅ ከኔ ሟች ጋር ለብዙ ጊዜ ተኮራርፈው ሳይተያዩ ኑረው በቅርቡ ነው የተገናኙት። በመካከላቸው ያለው ግንኙነት ተነጭራሹ ላይቋረጥ የቻለው አለማየሁ በሚባል የስድስት ዓመት ሕፃን ብቻ ነው ይባላል። ካህናቱ ጭራሽ አይወዷቸውም ነበር። ሕዝቡም ሲፈራቸውና ሲሸሻቸው ቆይቷል። አሁን እንደምናየው ግን አንድም ኢትዮጵያዊ የሚጠላቸው አይመስልም አለ። ከዚያም ካህናቱ የአጼ ቴዎድሮስን ሬሳ በወርቀ ዘቦ ግምጃ ገንዘው በመቅደላ ራሳቸው ወዳሰሩት የመድኃኔዓለም ቤተክርስቲያን ይዘውት ሲሄዱ እዚያ የነበሩ ኢትዮጵያውያን ሁሉ የመጨረሻዋን እንባ ጠብታ ሳይነፍጓቸው በእንባ እየታጠቡ ተከተሏቸው። በዚህ ጊዜ ሮበርት ናፒየር ሰንደቅ ዓላማውን ሰቅሎና አዋጅ አስነግሮ በአጼ ቴዎድሮስ ዕቃ ቤት የተገኘውን ልዩ ልዩ የክብር ዕቃና ብዙ መጻሕፍት በጥንቃቄ አስቆጥሮ ይዞ ከነ ሰራዊቱ ስለተመለሰ ንራሳም አጼ ቴዎድሮስን ለመቅበር ሳይችሉ ጉዞ ጀመሩ። ምን እንራሳም ብቻ አሳዛኙ ንጉሠ ነገሥት ሕይወታቸው ካለፈ ሌት ተቀን ባክነው በአንድነት በመሰረቱት አገራቸው ለቤተሰባቸው መጠጊያ ስላልነበረ እቴጌ ጥሩወርቅ ከጥቂት ጊዜ በኋላ እናቱንም ያጣው ሕፃኑ ስደተኛ አለማየሁ ቴዎድሮስ የቀሩትን ሰዎቻቸው ሁሉ አደጋ እንዳይደርስባቸው ቆሞ የመቅበር ዕድል ሳይኖራቸው መቅደላን የእንባ ነጠብጣብ ጥለውባት ወደ እንግሊዞች ሰፈር ተጓዙ። ሚስተር ራሳምም ለአደራው ታማኝ ሆኖ የአጼ ቴዎድሮስን ቤተሰብ በሚገባ አክብሮት ተቀበለ። እንግሊዞችም በእውነተኛ አክብሮትና ርኅራሄ ያዟቸው። አጼ ቴዎድሮስ ተገቢው ጸሎተ ፍታት ተደርጎላቸው ወደ መቃብር ሲወርዱ ከጸሐፊዎቻቸው አንዱ የነበረ ሰው የሚከተለውን እየገጠመ አለቀሰላቸው። ስማኝ ጮሃለው የአገሬ ወንዝ በሽሎ፣ እምባዬን ተቀበል የአገሬ ወንዝ በሽሎ፣ ዘወትር እንዳይጎርፍ ታንተ ተቀላቅሎ። በየቦታው ይዙር በጋ ተከረምት፣ በፍጥነት እንዳይደርቅ ወድቆ በመሬት። ተጎርፍህ ጋር ይዙር ታገር ወደ አገር፣ መሬቱን አቋርጦ ይግባ ወደ ባህር። የታጠቀን ስቃይ ለሁሉ እንዲነግር፣ መቅደላ መቅደላ ገደቢስ ተራራ፣ አጥንቴ ባንተ ላይ ይበተን ይዘራ። የታጠቀን ስቃይ እንዲኖር ሲያወራ፣ መቅደላ 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 መቅደላ፣ ወይ አደፋፈርህ ታጠቀን ስትበላ። ቀድመህ በጠላት መድፍ ባትተኳኮስ፣ ትቃጠል ነበረ እሳቱን ሳትጎርስ። በልንባዬ ውረድ ምድሩንም አርሰው፣ ለሰው እንዳልነግረው የለም ልብ ያለው ሰው። አንተ አበሻ ሙሴ በበረሃ እየዞርክ ሕዝብን የመራኸው፣ አሰርቱ ቃላትን ሕግን ያስተማርኸው፣ የአበሻው አብርሃም ዕድሜህን በድንኳን ስትዞር የጨረስከው፣ አንተ አበሻ ዳዊት ልብ አምላክ የሆንከው፣ የብልሆች ብልህ አበድክ የተባልከው፣ አንተ የደጎች ደግ አውሬ የተባልከው፣ የሟቾች ደም መላሽ ገዳይ የተባልከው፣ ጌታዬ 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 ይህን ጉድ ለማየት ተጣለኝ እጣዬ በዚህ ተምጨነቅ ሳስበህ ስራራ ጥራኝ አባታ ጠቅ ድጓዝ ካንተ ጋራ በዚህ ጊዜ የዚህን አልቃሽ ግጥም ህዝቡ ተቀብሎ ሲተምና በእያንዳንዱ ሰው ፊት እንባ ሲፈስ ይታይ ነበር ተፈጸመ
ታጠቅ ብሎ ፈረስ ካሳ ብሎ ስም ማርባር ቢሸበራል ኢየሩሳሌም እኔ ማዩ ቱርክማይ የምሸሽ ነው መቅደና አፋፉ ላይ ጩኸት በረከተ የሴቱን አናውቅም ወንድ አንድ ሰው ሞተ እኔ ማዩ ቱርክ ባይ የምሸሽ ነው መቅደላ መቅደላ ጓንቺ ክፉ ጎራ ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዱ አንቺን ወደደ ተኛ ካንቺ ጋር እኔ ማዩ ቱርክ ባይ የምሸሽ ነው አያችሁት ብያ ያንበሳውን ሞት በሰው እጅ መሞትን ነውር አድርጎት እርሳሱን እንደ ጠጅ ሞሱ ሲጠጣት እኔ ማዩ ቱርክ ባይ የምሸሽ ነው
ተቀላላ ፕሮግራማችን በዚህ ተጠናቀቀን ይሄንን ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናስተማራለን ለናም ሾው I'm just a man.